የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ህዳር 17 2012 ዓመተ ምህረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመረን።
የክርስትናም ሆነ እስልምና እምነት አስተምሮ ሰላምን መስበክ መሆኑንና መሆኑን የሃይማኖት አስተማሪዎች ገለጹ።
ክርስትና በክርስቶስ የተመሰረተ ነው። የክርስቶስ ትምህርት ደግሞ ራስ ለሌሎቹ አሳልፎ መስጠት ነው። ሃይማኖት ምክንያት አድርጎ በሌላው ላይ ክፉ ማድረግ፣ በሃይማኖት ስም ክፉ ነገርን ማድረግ ጽድቅን አያደርስም።
መጀመሪያ ሰዎች ሊያረጋግጡ የሚገባቸው ደህንነት ነው። ይህን አስመልክቶ ቁርአን ላይ ነቢዩላህ ኢብራሂም ጌታውን ጸሎት አደረገ ብሎ የነገረን አላህ ربي اجعل هذا البلد امنا مجمره يتيقوا طياقي نو جيتاي مجمره هاجرين امان ادرجلن
قدم سيل يسمعچوت قسيس اشنافي دوغا واقين سيون تكتلو يسمعچوت دمو استاذ جمال بشرن نو مولو زغباون كزينا بهالا تادمطالاچو
اسكازغستاچن ماقي حبراچون قويو يهننا ليلوچ لمشتو ازغاجناچون زغباوچ ተሰማላችሁ። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን
አጫጭር ዜናዎችን እናሰማችሁ።
ከዜናዎቹ ጋር ተመልሰን መጥተናል። የአማራ ዴሞክራሲያዊ ፓርቲ አዴፓ የውህደት ውሳኔውን በባህር ዳር ከተማ አድርጎት በነበረው አስቸኳይ ጉባኤ መጠናቀቅ ላይ ያሳውቋል። የአዴፓ የማዕከላዊ ኮሚቴ ጽህፈት ቤት አደረጃጀት ዘርፍ ምክትል ኃላፊ አቶ መስፍን አበጀ የውህደቱን መጽደቅ አስመልክቶ ለአሜሪካ ድምጽ በሰጡት ቃል መሰረት በህብረ ብሔራዊ ፓርቲ መቀላቀል ለአዴፓ አዲስ ነገር እንዳልሆነና አዴፓ ውህደቱን ሲቀላቀልም ቀደም ሲል የአማራ ህዝብ ሲያነሳቸው የነበሩ ጥያቄዎችን በመዘንጋት እንዳልሆነ ተናግረዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። የድሬዳዋ ዩኒቨርሲቲ ትምህርት መጀመሩን አስታወቀ። የዩኒቨርሲቲው ፕሬዝዳንት ዶክተር ያሬድ ማሞ ለቪኦኤ እንዳስታወቁት ተቋርጦ ለቆየበት ማካካሻ ትምህርት ይሰጣል ብለዋል። በዩኒቨርሲቲ ውስጥ በወንጀል የተጠረጠሩ 22 ተማሪዎች በጸጥታ አካላት በቁጥጥር ስር መዋላቸውንና ዩኒቨርሲቲውም የዲሲፕሊን እርምጃ ወደፊት እንደሚወስድም አሳውቀዋል። ወደፊት የግቢውን ጸጥታ የሚያጠናክሩ ስራዎችም እንደሚሰሩ ተናግረዋል። ድሬዳዋ ዩኒቨርሲቲ ተከስቶ በነበረው ግጭት አንድ ሰው ሞቶ 12 ተማሪዎች መቁሰላቸውን ዘግበን ነበር። ዘገባውን ያደረሰን አዲስ ቸኮል ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አዘግይተውት የነበረውን ወደ 400 ሚሊዮን ዶላር የሚጠጋ ወታደራዊ ረድኤት ለዩክሬን እንዲሰጥ የፈቀዱት ከዩክሬን ጋር ስለነበራቸው ግንኙነት ስሞታ መቅረቡን ከተረዱ በኋላ ነው ሲል ኒውዮርክ ታይምስ ጋዜጣ ባለፈው ማክሰኞ ዘግቧል። ጋዜጣው በዘገበው መሰረት የዋይት ሀውስ ጠበቆች ስሞታ መቅረቡን ባለፈው ነሐሴ ወር ለፕሬዝዳንት ትራምፕ ተናግረዋል። ጉዳዩን ለምክር ቤቱ ማቅረብ ይገባቸው እንደሆነ ለመወሰን ይሞክሩ በነበረበት ወቅት እንደነገሯቸው የጋዜጣው ዘገባ ጠቁሟል። በአሁኑ ወቅት የህዝብ ተወካዮች ምክር ቤት በሚካሄድ ሌላ ያለው የክስ ምርመራ መሰረት የሆነውም ይህ እንደነበረ ተገልጿል። አልቤኒያ ላይ የደረሰው ርዕደ መሬት ከሶስት አስርት ዓመታት በላይ ለሆነ ጊዜ ባልታየ መልኩ ከባድ ነውጥ መሆኑ ተገልጿል። የሞቱት ሰዎች ብዛትም ዛሬ 27 መድረሱ ታውቋል። ዛሬ የሐዘን ቀንም ታውጇል። ከሞቱት መካከል ልጆች እንደሚገኙባቸውም ታውቋል። ቢያንስ 12 በወደብ ከተማ ዱሬስ፣ በትንሹ 14 ቱማኔ፣ ቢያንስ አንድ ሰው ደግሞ ኩርቢን በተባሉት ከተሞች እንደሞቱም ተገልጿል። አሁን የገቡበት ያልታወቀ ሰዎችም ስላሉ የሙታኑ ብዛት ሊጨምር እንደሚችልም ባለስልጣኖች ገልጸዋል። በመቶዎች የሚቆጠሩ ሰዎች ደግሞ ቆስለው ሆስፒታል ገብተዋል። የመድህን ሰራተኞች ሰዎችን ከፍርስራሾች ውስጥ ለማውጣት እየጣሩ ነው። መንግስት እጅግ በተጎዱት አካባቢዎችም የአስቸኳይ ጊዜ አስተዳደር አውጇል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዘገባዎችና ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ ነው
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚው የዕለቱን ርዕሳችን እናስደምጣችሁ። የክርስትናም ሆነ እስልምና እምነት አስተምህረቶች ሰላምን መስበክ መሆኑን የሃይማኖት አስተማሪዎች ገለጹ። ጽዮን ግርማ በዚህ በዩናይትድ ስቴትስ የሚገኙትን ቀሲስ አሸናፊ ዱጋ ዋቄንና ኡስታዝ ጀማል በሽርን ሰላምን በተመለከተ የሃይማኖት አስተምህሮ ምንድን ነው የሚል ጥያቄ ጠይቀሻቸው ነበር።
አዎ፣ ወደ ዘገባው እንለፍ። ቀሲስ አሸናፊ ዱጋ ዋቄ በዋሽንግተን ዲሲና አካባቢው እንዲሁም በደብረገነት መድኃኔዓለም ቤተክርስቲያን ያገለግላሉ። የኢትዮጵያ ኦርቶዶክስ ተዋህዶ እምነት አስተምህሮ ሰላም ነው ይላሉ።
የሃይማኖቱ አስተምሮ እንግዲህ ክርስትና በክርስቶስ የተመሰረተ ነው። የክርስቶስ ትምህርት ደግሞ ራስ ለሌሎቹ አሳልፎ መስጠት ነው። ሃይማኖትን ምክንያት አድርጎ በሌላው ላይ ክፉ ማድረግ፣ ሃይማኖትን የበላይነት ነው ይህን ነው ብሎ በሃይማኖት ስም ክፉ ነገርን ማድረግ ጽድቅን አያደርስም። ክርስቶስም አላስተማርም። ሃይማኖት ለሌላው መሞት ነው። ሃይማኖት በጎ ስራን መስራት ነው። ሃይማኖት ከሁሉ ጋር መኖር ነው። ሃይማኖት ለሁሉም እኩል በጎ ነገርን ማድረግ ነው። ሃይማኖት ነፍስን ለሌሎቹ አሳልፎ መስጠት ነው። ሌላ የለውም ሃይማኖት። ሃይማኖት ክርስቶስን ይዞ መገኘት ነው። ሌላ እምነት የለውም። ሌላ ትርጉም የለውም። በሃይማኖት ስም የሚደረግ ፖለቲካ ሁሉ እስከ ዛሬ እንሰማለን። እግዚአብሔር ዋጋን የሚሰጥበት ነው። ቤተ ክርስቲያንም አላስተማረችም። የሚያሳድዷችሁን መርቁ ነው ሃይማኖት የሚለው። የሚረግሟችሁን መርቁ፣ ለሚገሏችሁ፣ ለሚያሰቃዩችሁ ጸሎት አድርጉ። ይሄ ነው የክርስትና ትምህርት። ይሄው ነው ለሌላው ራስን አሳልፎ መስጠት እንጂ በሃይማኖት ምክንያት የሃይማኖት ጦርነትን መዝራት አይቻልም። የምናምነው ክርስቶስን ነው። ኃይል ሁሉ በሱ ዘንድ ያለ። ስለዚህ የሃይማኖት ሰው የሰላም ሰው ነው፣ የወንጌል ሰው ነው፣ የፍቅር ሰው ነው። ሃይማኖት ፍቅርን ብቻ ነው የሚዘራው። ወጣቶች በዚህ ላይ ነው መብቀል የሚገባቸው፣ በዚህ ላይ ነው መጓዝ የሚገባቸው። ሃይማኖት የመልካም ዘር መብቀያ የእርሻ ቦታ ነው፣ ሌላ የለውም።
ቀሲስ አሸናፊ ሰላም የሁሉ ነገር መሰረት ነው ይላሉ። በኢትዮጵያ የሚከሰቱና እየተከሰቱ ያሉ ችግሮች መሰረታቸው ጥልቅ መሆኑን ገልጸው ከሁሉ በፊት ሰላምን ማስጠበቅ እንደሚገባ ይመክራሉ። የሰላም ፋውንዴሽን ኢማምና በዋሽንግተን ዲሲ የሙስሊም ማህበረሰብ ኢማም ኡስታዝ ጀማል በሽር በበኩላቸው የእስልምና እምነት አስተምህሮ መሰረቱ ሰላም ነው ይላሉ።
ደህንነት የሚለው ነገር ከስማችን ጀምሮ የተያያዘ ጉዳይ እንደሆነ ነው ሃይማኖታችን የሚገልጽን። ሙእሚን ማለት በአረብኛው ታማኝ ማለት ነው። ለራሱ፣ ለህብረተሰቡ፣ ላለበት፣ ለሚኖርበት ሀገር ደህንነት ጠባቂ ሰው መሆን አለበት። እውነተኛ አማኝ ከሆነ በአማርኛው አማን፣ ለሌሎች አማንን ሊሰጥ የሚችል ሰው መሆን አለበት። ይሄ ነው ኢስላም የሚለውም ቃል ከሰላም ጋር የተያያዘ ነው። በሃይማኖታችን በቁርአኑ ላይ ከ140 አንቀጾች በላይ ስለ ሰላም የሚሰብኩ ናቸው። ሰዎች ከአቅማቸው በላይ ሆኖ ካልሆነ በስተቀር ፈጽሞ ወደ ሌላው ሊሄዱ የማይችሉበትን ሁኔታ ነው ያስቀመጠው። ስለዚህ እስልምናውን እንዲሁም ደግሞ እምነቱን በትክክል አከብራለሁ የሚል ሰውና እውነተኛ አማኝና እውነተኛ ሙስሊም ነኝ የሚል ሰው ሰላማዊ ካልሆነ በስተቀረ ያ የሚለው አማኝ ነኝ ወይም ሙስሊም ነኝ የሚለው ነገር ውሸት ይሆናል። እሱም አንድ ሰው እምነቱን ራሱ ለመፈጸም ሁም ደግሞ ማንኛውም ነገር ለማድረግ በህይወት መኖር አለበት። መጀመሪያ የእሱ ደህንነት፣ የእሱ ሰላም መረጋገጥ አለበት። ስለዚህ በእኛ እምነት በተማርኩት መሰረት ከእምነት ራሱ ከፕራክቲሳችን ከምናደርጋቸው የማንኛውም የእምነት ህግጋቶችን ማስፈጸም ቀድሞ መገኘት ያለበት ህይወት፣ ደህንነት፣ ሰላም ነው። እነሱ ከሌሉ ሌላው ነገር አይኖርም። ስለዚህ መጀመሪያ መቀመጫዬን እንደተባለው መጀመሪያ ሰዎች ሊያረጋግጡ የሚገባቸው ደህንነትን ነው። ይህን አስመልክቶ ቁርአን ላይ ነቢዩላህ ኢብራሂም ጌታውን ጸሎት አደረገ ብሎ የነገረን አላህ ረቢ ጅዐል ሀዘል በለደ አሚነን፣ መጀመሪያ የጠየቀው ጥያቄ ነው። ጌታዬ መጀመሪያ ሀገሬን አማን አድርግልን እና ከዛ በኋላም ከተለያዩ የጣዖት አምልኮት ምናምን ጠብቀን ብሎ ይቀጥላል። ይህንን የቁርአን አንቀጽ አስመልክተው ብዙዎች የሙስሊም ሊቃውንት የሚተነትኑት አማን መሆን፣ ሰላም መሆን ከእምነት በፊት ራሱ ሊቀድም እንደሚገባ ነው የሚያሳዩት። ሰዎች አማን ካልሆኑ፣ ሰላም ካልሆኑ ፈጽሞ እምነታቸውንም ሊተገብሩ አይችሉም። አይምሯቸው ይሰረቃል፣ ልባቸው ይሰረቃል። መሰደድ፣ እንደዚሁም መሞት የመሳሰሉት ነገሮች ነው የሚያጋጥማቸው። ሰዎች ካልተረጋጉ እምነታቸውንም ፈጽሞ ሊፈጽሙ አይችሉም።
ሁለቱም የሃይማኖት አስተማሪዎች እስልምናና ክርስትና በኢትዮጵያ ውስጥ ተከባብረው የሚኖሩ ተከታዮች ያሏቸው እምነቶች መሆናቸውን ገልጸው እነዚህ የሰላም መሰረት ያላቸውን እምነቶች የፖለቲካ ጉዳይ ውስጥ በመክተት ግጭት የሚፈጥሩና ጥቃት የሚያደርሱ ሊታቀቡ ይገባል ብለዋል። ተደጋጋሚ ውይይቶች እንደሚያስፈልግም ጠቁመዋል። ቀሲስ አሸናፊ ለወጣቶች መልእክት አላቸው።
መልካም የሆነውን ትናንትና የነበሩ ወጣቶች በጎ ነገር ሰርተው ለእኛ አስተላልፈው ታሪክ ሰርተው ሀገርን አሸጋግረው በጎ ነገር ሰርተው ለሀገር የሚጠቅመው ሁሉ ጉልበታቸውን ሁሉ መስዋዕት የሚሆኑበት በጎ ለበጎ ነገር ነፍሳቸውን ሁሉ ሰጥተው ዛሬ እኛ ያለንበት ደረጃ ላይ አድርሰዋል። እኛ በዚህ ዘመን ያለን ወጣቶች ደግሞ ምንድነው ለተተኪው መስራት የሚገባን ነገር ብለን መልካም የሆነውን ስራ ሰርተን መልካም ስም በዘመናችን መትከል አለን። የዘመኑ ወጣቶች ዛሬ የተሰራውን አጸያፊ ስራ ሰርተው በታሪክ አስቀምጦ ሄዱ የሚባል አይደል? ይሄንን ታሪክ መለወጣል። ይሄንን ታሪክ የምንለውጠው ምንድነው? ማንነታችንን ትክክለኛ ስብዕናችንን ስናውቅ ብቻ ነው። እኛ እኮ ሰዎች ነን ብለን ስንል ያን ጊዜ ማንንም አንነቅም። ሃይማኖቱ ሌላ ነው አንልም፣ ዘሩ ሌላ ነው አንልም፣ አቅጣጫው ሌላ ነው አንልም፣ ክልሉ ሌላ ነው አንልም። ለዚህ ሁሉ ማንነት ስብዕናችንን ማወቅ ነው። እኛ ምንድን ነን? ሰዎች ነን። ሰዎች ነን ብለን ካወቅ ሰው ለሰው በጎ ነገርን ያስባል፣ በጎ ነገርን ይሰጣል። ይህንን ለማድረግ እንግዲህ መልካም ስም ይዘን መገኘት አለብን ነው እኔ የምለው። ይህን መልካም ስም ለመያዝ ትናንትና የነበሩ ወጣቶች ያደረጉት ምንድን ነው? ነገ የሚኖሩት ወጣቶች የሚሰሩት ምንድን ነው? እኛ ደግሞ ዛሬ እየሰራንና ለነገዎቹ የምናስተላልፈው ከትናንትና ወጣቶች የወረስነው ስራ ምንድን ነው ብለን ዛሬ ዝግ ብለን ማስተዋል አለብን ነው የምለው ነው።
ቀሲስ አሸናፊም ሆነ ኡስታዝ ጀማል ዜጎች የፈለጉትን እምነት እንዲያራምዱና ደህንነታቸው እንዲጠበቅ ደግሞ መንግስት ከላይ እስከታች ያለው መዋቅሩን አስተካክሎ ደህንነትን ሊያረጋግጥ እንደሚገባ አሳስበዋል። በተጨማሪ ደግሞ ያልተገቡ ግጭቶች እንዳይፈጠሩ ተደጋጋሚ የጋራ ንግግርና ውይይት እንደሚያስፈልግ ጠቁመዋል።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ጽዮን፣ እንግዲህ ለዘገባው እናመሰግናለን።
አዎ፣ እንግዲህ ሄደን ሰላም አስፈላጊ ነው ብለዋል ሁለቱም የሃይማኖት አስተማሪዎች። ይሄ የአብዛኛው ሰው መልእክት ይመስለኛል። ወጣቶች እንዲማሩ እንዲሰሩ የሚያስፈልገውን ነገር እንዲያደርጉ ጥያቄም ካላቸው ጥያቄያቸውን እንዲጠይቁ ሰላም አስፈላጊ ነው የሚለው መልእክት ከሃይማኖት አባቶችም አስተማሪዎችም በተጨማሪ የሁሉም ሰው መልእክት ይመስለኛል።
አዎ፣ አብዛኛውም ሰው አብዛኛውም ወጣት እንግዲህ ብዙ በሃይማኖት ስር ይኖራልና ስለዚህ ወደ ራሳቸው መለስ ብለው ሰላምን ለማምጣት ምን አስተዋጽኦ ላድርግ የሚለውንም እንዳስቡ ይረዳል ብዬ አስባለሁ። ጥሩ ዘገባ ነው።
ወደ ተከታዩ ዘገባችን እንለፍ። ተከታዩ ምንድን ነው?
እንግዲህ ዛሬ ሴቶች ነው።
ሴቶች በጋቢና እንግዲህ በየአመቱ ጾታዊ እኩልነትን ለማስተማርና የጾታዊ እኩልነት ዓለም አቀፍ ግብን ለመምታት ዩኤን ውመን የ16 ቀን ንቅናቄ ያደርጋል። ዘንድሮም አስገድዶ መድፈር ላይ ለውጥ ለማምጣት በዓለም አቀፍ ደረጃ የፍካት ምሳሌ የሆነውን ብርቱካናማ ቀለም በመምረጥ እንቅስቃሴ ተጀምሯል። በኢትዮጵያም የተለያዩ ድርጅቶች ከህዳር 15 ጀምሮ በጾታዊ ጥቃት ላይ ለውጥ ለማምጣት በማህበራዊ ድረገጾችና መርሃ ግብሮች ላይ የተሳተፉ ነው። የደን ገረመው በአዲስ አበባ ዩኒቨርሲቲ የሎ ሙቭመንት ወይም የቢጫዋ እንቅስቃሴ ቡድን አስተባባሪ ምዕራፍ አድማሱን የመቀሌው ይሆኖ ንቅናቄ ወይኒ አብርሃና የዶት ኢትዮጵያን ባልደረባ ኢየሩሳሌም በቀለን አነጋግራ ተከታዩን ዘገባ አሰናድታለች።
በእኩልነት የሚያምን ትውልድ አስገድዶ መድፈርን ይጸየፋል። የዚህ ዓመት የ16 ቀን ጥቃትን የማውገዝና የማስቆም እንቅስቃሴ መሪ ቃል ነው። ህዳር 15 ቀን ተጀምሯል። ይህን እንቅስቃሴ ለመደገፍና ማህበረሰቡን ማስተማርና እንዲነጋገር ለማድረግ ብዙዎች በብርታት እየሰሩ ይገኛሉ። የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት ከእነዚህ መካከል ነው። ምዕራፍ አድማሱ በአዲስ አበባ ዩኒቨርሲቲ የአምስተኛ ዓመት የህግ ተማሪና የሎ ሙቭመንት ቡድን አስተባባሪ ናት።
2 ቀን ነው ከተጀመረ። ለጊዜው እየሰራን ያለ ነው በፌስቡክ፣ ትዊተር፣ ኢንስታግራም ላይ ነው እየሰራ ነው ያለነው እስካሁን። እና ኢቨንቶች እናዘጋጃለን። ያው ከዩኤንዊመን ጋር ነው። ሌላኛው ደግሞ ከአውስትራሊያን ኤምባሲ ጋር ሌላም ኢቨንት አዘጋጅተናል። እነሱ 3 ቀን የሚቆዩ ኢቨንቶች ናቸው። መሪ ቃሉ አስገድዶ መድፈር ላይ ነው እና መስራት የምንፈልገው አስገድዶ መድፈር በጣም ትልቅ ነገር እንደሆነ እና በማህበረሰባችን ውስጥ ሴት የተደፈረች ምን አድርጋ ነበረ? ለምንድን ነው እንደዚህ የተደረገችው? የሚለው ጥያቄ ነው የሚጠየቀው እንጂ አስገድዶ መድፈሩ ራሱን የቻለ ጥፋት ተደርጎ አይደለም የሚታየው። እሷ ምንድን ነበረ ስታደርግ የነበረው በዛ ጊዜ? ለምን አምሽታ ገባች? ለምን እንደዚህ አይነት ልብስ ለበሰች ነው እንጂ የሚባለው ይሄ አስገድዶ መድፈርን ጥፋት ተደርጎ አይደለም የሚታየው እና በየዕለቱ በዚሁ በአስገድዶ መድፈር ያሉ አንዳንድ ነገሮችን እናነሳለን። ምሳሌ የትናንትናው ላይ አይ ማለት አይ ነው ነበረ። በምንም መልኩ ቢሆን አይ አልፈልግም ካለች ፈልጋ ነው እኮ ግን ትንሽ መለመን ፈልጋ ነው ማለትም አያስፈልግም እንዲህ ካለች እንደሆነ ነው እንጂ መቆጠር ያለበት ሌላ ነገር ማድረግ የለብንም የሚለው ነገር ላይ ነው ትናንት የሰራ ነው። እና በየቀኑ አንዳንድ ነገሮችን እናነሳለን። ዩኒቨርሲቲ ተማሪዎችን እያስቡ ነው የምንፈልገው። ሁሉ ጊዜ በሚኖሩት ህይወታቸው በሚያጋጥማቸው ነገር በሚሰሙቸው ነገሮች ውስጥ እንዲያስቡባቸው ለማድረግ ነው የምንፈልገው። ኢቨንቶቻችን ላይ አሁን የግጥም ምሽትና ፊልም እናሳያለን። ከዛም በኋላ ደግሞ ውይይት ይኖረናል። ከሁሉም የራሱ አመለካከት ስላለው ስለ አስገድዶ መድፈርም ምንም ቢሆን ለሁላችንም የመማማር እንዲሆን ስለሚፈልግ ነው። ሁላችንም ራሳችንን እየጠየቅን እንድንሄድ ነው የምንፈልገው።
የአዲስ አበባ ዩኒቨርሲቲው የሎ ሙቭመንት እንቅስቃሴ እህት የሆነውና ትግራይ ውስጥ የሚንቀሳቀሰው የሆነው ንቅናቄን በበኩሉ በመቀሌ ከተማ መንገድ ዳር ላይ ጠረጴዛቸውን ዘርግተው ከጥቃት ነጻ ለሆነ ህይወት ተስፋና አመላካሽ ተደርጎ የሚታሰበውን ባለብርቱካናማ ቀለም ቲሸርት ለብሰው ከመንገደኞች ጋር ስለ ጾታዊ ጥቃትና ስለ አስገድዶ መድፈር እየተወያዩ ይገኛሉ። ወይኒ አብርሃ የሆነው አባል ናት። ስለ እንቅስቃሴ እንዲህ ብላኛለች።
ማህበራዊ ሚዲያ ላይ አንዳንድ ጽሁፎችን እየጻፍን ነው። የዘንድሮ በእኩልነት የሚያምን ትውልድ አስገድዶ መድፈርን ይጠየፋል የሚል መልእክት ነው የሚያስተላልፈው። አሁን ደግሞ መቀሌ 17 የሚባል ቀበሌ በጣም ብዙ ሰው መላለስበት ቦታ ነው። እኛ ቲሸርት ለብሰን ጠረጴዛና ወንበር አውጥተን እዛ ቁጭ ብለናል። አስፋልት ላይ ያለ ነው። የሚያልፍ ሰው የፈለገ ፍላጎት ያለው ሰው እየመጣ ስለ ጾታዊ እኩልነት ምንድን ነው፣ አስገድዶ መድፈር ምንድን ነው፣ ብዙ ነገሮችን እያወራን ነው እና ብዙ ሰው እየተሳተፈ ነው። ሌላ ደግሞ እዚህ መቀሌ እንደ ሴፋውት አለ፣ አቢዝ የተደረጉ ሴቶች የሚቆዩበት ኦፍሶሻ የሚባል ለዛ ደግሞ ሞዴስና አንዳንድ ልብሶች ምናምን እያሰባሰብ ነው። ብዙ ሰው ነው የሚያልፈው በዛ መንገድ። ምን እያደረግን እንደሆነ ይጠይቁናል፣ እንነግራቸዋለን። ፍላጎት ያለው ሰው ደግሞ የተዘጋጁ ወንበሮች አሉ፣ መጥቶ የፈለገው አይነት ጥያቄ መጠየቅ ይችላል። ለዲስኬሽን የሚሆኑ ነጥቦች ያነሳሉ። እኛም ዲስከስ እናደርጋለን። ምን እያደረግን እንደሆነ ደግሞ እያስረዳናቸው ነው። አሪፍ ነው፣ እስካሁን ያለው በጣም ጥሩ ነው።
በደወልኩበት ሰዓት ሰዎችን እያስተናገዱ ስለነበረ እነማን ናቸው ሰሞኑን እየመጡ ከእናንተ ጋር እየተወያዩ ያሉት፣ ምን አይነት ሀሳቦችስ ናቸው የሚነሱት ስል ወይኒን ጠየኳት።
በሚገርም ሁኔታ ሁሉም ወጣቶች ናቸው እስካሁን ያሉት። እንደውም አሁን ጥሌና ሁለት ወጣቶች ወንዶች ናቸው፣ እነሱ ጋር እያወራች ነው። ወንዶችም ሴቶችም እየተሳተፉ ነው። ሁሉም ሰው ጥቃት እንዳለና ጥቃቱ መቆም እንዳለበት አምኗል። አሁን ያለው ችግር ምንድን ነው? እኛ አሁን ባለንበት የግድ እንደ ውጭው ዓለም ሁሉም ነገር አልጋ ባልጋ አይሆንም፣ ቀስ እያለ ነው የሚስተካከለው አይነት አስተያየቶች ነው ያሉት። አሁን ላይክ በዚህ ለበል እንዴት ነው መቀየር እንችላለን ወይ ባህሉን? ለጥቆናውም ለጥቃቱም አስተዋጽኦ እያደረገ ያለው ምክንያቱም እንደ ባህል የቆጠርናቸው ልማዶች አሉ። ስለዚህ እዚህ ጉዳይ ላይ እያወራን ነው። ግን የአብዛኛው ሰው ምላሽ ምንድን ነው? ጊዜው ነው ወይ አሁን ኢትዮጵያ ባለችበት ሁኔታ ስለዚህ ጉዳይ ማውራት እንችላለን ወይ ነው ጥያቄያቸው። እና አሁን እንችላለን ብለን እያስረዳናቸው ነው። ጥሩ ዲስኬሽን እያካሄድን ነው።
በሌላ በኩል ዶት ኢትዮጵያ የተሰኘ የካናዳ ግብረሰናይ ድርጅት ውስጥ የማህበረሰብ አመቻች የሆነችው ኢየሩሳሌም በቀለ ድርጅቱን ከተቀላቀለች ቅርብ ጊዜ መሆኑን ጠቅሳ በዚህ አጭር ጊዜ ውስጥ ግን በመስሪያ ቤታቸው የስነ ጾታ ክለብ በመመስረት እየተንቀሳቀሱና ይህን የ16 ቀን ጾታዊ ጥቃት እንቅስቃሴን በልዩ ሁኔታ እየተጠቀሙበት መሆኑን አጫውታኛለች።
የምናደርገው እኛ አሁን ይሄ ለከፋ አለ አይደለ፣ ለከፋ ከምን እስከምን ድረስ የሚለው ለማሳየት ሞክረናል። ይሄ የተዘጋጀ ፕሮግራም ነው። ቅድሚያ ምንድነው ሁለት የወንዶችን ስዕል አዘጋጀ፣ ሁለት ሴቶችን ስዕል አዘጋጀ። ሰርገን ስዕሎችን ከፋፍለት ብዙ ሴቶች የተለከፋችሁ ስጻፉ፣ ወንዶች ደግሞ የለከፋችሁ ስጻፉ። ወንዶች ተለክፋችሁ የምታውቁትን ጻፉ፣ ሴቶች ደግሞ ለክፋችሁ የምታውቁትን ወንዶችን ጻፉ። ግዳ ራሳቸው በአይናቸው ልዩነትን እንዲያዩ ይጋሉ። ወንዶቹ ስዕል ምንም የተጻፈ የለም ከአንድ ከሶስት ቃላቶች ለዛ ምንም ለከፋን የማያካትቱ ነገሮች ንጽፈው ይሄ ቫዮለንስ ከምን እንደሚጀምር ስር መሰረቱ እንዳያዩት ለከፋ ብሎ የሚሉት ምንም ነው ብለው እንዳዩ በደንብ አድርገን አሳይተናል። አሁን ምንድነው እኛ ጋር በጣም አዌርነት ያላቸው ወንዶችም የስራ ባለሙያዎችም ናቸው ያሉ። ነገር ግን እኛ ምንድን ያሰብነው አሁን በሴታዊት ካሉ ሙቭመንቶች ጋር አንድ ላይ በመቀናጀት ፕሮግራሞችን ወደዚህ ማምጣቱ። አሁን እንዳልኩሽ ለከፋ በጣም ቀላል ነገር ነው የሚረዱት። ምክንያቱም ለከፍኳት ምንም አስገነች ሴት ምን ሊደርስባት ይችላል፣ በለከፋ ምን እያጋጠማት ሊመጣ ይችላል። ለእነዚህ ወንዶች ደግሞ ይሄ ለከፋ ተነስቶ ትንሽ እየቆየ ነገር ጥቃት የሚሆነው ቫይለንስ እየሆነ እያደገ የሚመጣው ና ባለን አቅም በቻ ጥማችን እንዲቆም ለማድረግ የራሳችንና ለመወጣት እየሞከረ ጥቃት እንዲቆም ከሴቶች ይልቅ ደግሞ ወንዶች እንዲከራከሩ ለማድረግ ነው እቅዳል።
ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
የምትከታተሉት የጋቢና ቪኦኤ ዝግጅታችን ነው። ኤደን፣ እንግዲህ ጥሩ ዘገባ ነው ያቀረብሽው። የቢጫዋ እንቅስቃሴ እንደዚህ አይነት የተለያየ ጉዳዮች ላይ ትኩረት ሰጥተው በማህበራዊ ሚዲያ ላይ ቅስቀሳን ያደርጋሉ፣ ሰዎችን እንዲነቁ ያደርጋሉ። ለምሳሌ አሁን እንደውም ትዊተር ላይ አልፈልግም ማለት አልፈልግም ነው በሚል ምን እንደሆነ ሰዎች አንዲት ሴት ግፊት ሲደረግባት ያለ ፍላጎቷ አንድ ነገር እንድታደርግ ስትገፋ ምን ማለት እንደሆነ ለሌሎች ለወንዶች ለምሳሌ አቁም ማለት አልፈልግም ነው፣ መሸሽ ማለት አልፈልግም ነው፣ እምቢ ማለት አልፈልግም ነው፣ መግፋት መገፍተር ማለት አልፈልግም ነው፣ ተወይ ማለት አልፈልግም ነው፣ ዝግጁ አይደለሁም ማለት አልፈልግም ነው፣ ዞር በል ማለት አልፈልግም ነው፣ መጮ ማለት አልፈልግም ነው፣ እረፍ ማለት አልፈልግም ነው፣ ማልቀስ ማለት አልፈልግም ነው።
አዎ፣ እንግዲህ ካስገድዶ መደፈር ጋር ነው ብዙ ጊዜ ተጠቂዋን የተከሳሽ የሚያደርግ ባህል ነው ያለን የሚሉትም ይሄንኑ ነው። ይሄን በማንሳት ነው መግደርደርም ማለት አይደለም። አንዲት ሴት ስትደፈር በምትደፈርበት ሰዓት ደግሞ ምናልባት ዝም ማለቷ ራሱ መፈለግን አያሳይም። አንዳንድ ሰዎች ድንጋጤን የሚቀበሉበት ሁኔታ ራሱ ይለያያል የሚል የተለያየ ቅስቀሳዎች ያደረጉ ነው። ለዘንድሮ ደግሞ ያው ኦሬንጅ ብርቱካናማ ቀለም ነው የሚጠቀሙት። ብዙ ሰዎችም ደግሞ ሼር እያደረጉት ገጻቸው ላይ ራሳቸውም እየተቀበሉት ነው። ጥሩ እየሄደ ነው።
አዎ፣ በተጨማሪም ደግሞ አንዳንድ ሰዎች እንደ ትዊተር ላይ ፌስቡክ ላይ እንደዚህ አይነት ቅስቀሳ ማድረግ ትዊተር ላይ ያለ ሰው ፌስቡክ ላይ ያለ ሰው ያውቃል እና እንደዚህ አይነት ቅስቀሳ ማድረግ የሚል አስተያየት ይሰጣሉ። ግን ሁሉም ሰው ያውቃል አይደለም ማለት ቢያውቅ እንኳን እንዲህ ያለ ነገር መጥቶ ማንቃት ማስታወስ ያስፈልጋል እና በተደጋጋሚ እንዲህ ያለ እንቅስቃሴ ያደርጋሉ። እስቲ እኛም እየተከታተልን
እናደርሳለን።
ተከታዩ
ደግሞ እንግዲህ በሰሜን ተመሳሳይ ነገር ነው። ያው በሰሜን ናይጄሪያ ባህል ጋብቻ ከመፈጸሙ በፊት አንድ ሙሽራ ለሙሽሪት ቤተሰቦች የሚከፍለው ገንዘብ አለ። ይህ የሙሽሪት ዋጋ በመባል የሚታወቅ ባህል ተቃዋሚዎችና ደጋፊዎችን አፍርቷል። ተቃዋሚዎቹ አንድን ሴትን በገንዘብ መተመን ኢሰብአዊ ነው ሲሉ ይሟገታሉ። በአንጻሩ የቆሙት ደግሞ ባህሉ ፍቅርን ማሳያ ነው በሚል ይከራከራሉ። የቺካ ኦድዋን ዘገባ ሀብታሙ ስዩም ያሰማናል።
ዛዳቱ አህመድ ማንጋ እግሮቿን በሂና ቀለም እያስዋበች ነው። ዛሬ ትዳራለች። ይሄ በሰሜን ናይጄሪያ የሚከናወነውና የእስልምና አሻራ ያረፈበት ባህል ክፍል ነው። ከዚህ ባህል ዋነኛ ክንውኖች አንዱ ለሙሽሪት የሚከፈለው ዋጋ ነው። ይህ ክፍያ ሙሽራው ለሙሽሪት ቤተሰቦች ለጋብቻው ያለውን ቁርጠኝነት ማሳያ የሚከፍለው ገንዘብ ነው። ሳዳቱ ትናገራለች።
በእስልምና የሙሽሪት ዋጋ መከፈል ያለበት ከሰርጉ ስነ ስርዓት በፊት ነው። የሙሽሪት ዋጋ በነቢዩ መሐመድ ዘመን የተጀመረ ነው። እኛ ደግሞ በዚህ ባህል ቀጥለንበታል።
ሆኖም በርካታ ናይጄሪያውያን ለጋብቻ ክፍያ የሚጠየቅበትን አሰራር እየተቃወሙ ነው። በእነሱ እይታ ይሄ ባህል የሴቶችን ዋጋ በገንዘብ የሚተምን ሰብአዊነትን ዝቅ የሚያደርግ ባህል ነው። ሴቶች በአብዛኛው ለሙሽሪት መከፈል ስለሚገባው ዋጋ በመተመን ሂደት ውስጥ ተሳታፊ አይደሉም። ከዚያ ይልቅ የሙሽሪትና የሙሽራው ወንድ ዘመዶች በዋጋው ዙሪያ ይደራደራሉ። ባለፈው ጥቅምት ወር ላይ በሰሜን ናይጄሪያ የምትኖር የ17 ዓመት ወጣት ራሷን አቃጥላለች። ለዚህ ምክንያቱ ደግሞ የወንድ ጓደኛዋ እንዲከፍል የተጣለበትን ከ50 ዶላር የሚያንስ ዋጋ መክፈል አለመቻሉ ነው። ፊያቢና ፒንዌል የትዳር ግንኙነት አሰልጣኝ ናቸው።
ይሄ ለሙሽራ ዋጋ የማስቀመጥ ጉዳይ ባል ለመሆን በተሰናዳው ሰውና በሙሽሪት ወላጆች መካከል የሚደረግ የምር ያልሆነ ልውውጥ ነበር። ድሮ ሲጀመር በብዙ ባህሎች ውስጥ የሚከናወነው የማንኛውንም ሰው ኪስ በማይጎዳ መልኩ ነበር። ጊዜው እየገፋ ሲመጣ ግን ብዙ ሰዎች ለመክፈል የሚቸግራቸው ትልቅ ክፍያ ሆኗል። አሳሳቢ ጉዳይ ሆኗል። እንደ ንግድ እየታየ ሰዎችንም በመደብ ለመከፋፈል እየዋለ ነው።
የአፍሪካ የሥነ ጽሑፍ ምሁር የሆኑት ዶክተር አጋታ ኡኩታ ግን በባህሉ ላይ እየጨመረ ላለው ትችት ስር ነቀል የእንስታዊነት እሳቤን ተጠያቂ አድርጋሉ። እሳቸው እንደሚሉት ባህሉን ምዕራባውያኑ ዓለም በተሳሳተ መንገድ ተረድቶታል።
የምዕራቡ ዓለም ለሙሽራ ክፍያ የማቅረብ ነገር በባህላቸው ውስጥ ስለሌለ ባህሉን መሰረት ያደረገ ባይተዋርነት ይፈጥርባቸዋል። ለዚያ ነው ለሙሽሪት ክፍያ እንደሚደረግ በሚያውቁ ጊዜ አንድን ሴት መግዛት ለምን ያስፈልጋል ሲሉ መጠየቃቸው። ለሙሽሪት ዋጋን የማቅረብ ጽንሰ ሀሳብ አንድን ሰው መግዛት ማለት አይደለም፣ ፍቅርን የማሳያ ምልክት ነው።
ለሙሽሪቱ ዋጋ መክፈልና ጥሎሽ መጣል ተቃራኒ ሐሳቦች ናቸው። ጥሎሽ ከሙሽሪት ቤተሰቦች ወደ ሙሽራው ቤተሰቦች ሀብት የሚተላለፍበት መንገድ ነው። በሁሉም ሃይማኖቶች ውስጥ ያሉ አብዛኞቹ ናይጄሪያውያን ለሙሽሪት ዋጋ መክፈልን ባህል ይደግፋሉ። ከጥሎሹ በተቃራኒ የሴት ልጅ ዋጋ ያስገነዝባል ሲሉም ያምናሉ። የሳዳቱን ቤተሰቦች ለመሰሉት የሙሽሪት ዋጋ እስካልተከፈለ ድረስ ጋብቻው ትክክለኛ አይሆንም፣ ሰርጉም አይከናወንም። ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን፣ ምድሩ ሁሉ ሰላም ሰላም።
በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ ደግሞ የኢንስታግራም ገጻችንን ተከተሉ።
2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል።
የዛሬው የጋቢና ቪኦኤ ዝግጅታችንን እንግዲህ እዚህ ላይ አጠናቀን እንሰናበታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየነው ጽዮን ግርማና
ኤደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ ሞክቢል ያቤሮ ነው።
ደህና ደሩ። ሰላም። ማህሙድ አህመድ አብሯችሁ ይቆያል።
kun Radio Sagale Americati.